Gambino VOA. ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምጽ ሀብታሙ ስዩም አብሬያችሁ አመሻለሁ። የዶክተር አዲስ አለማየሁን ስም በበጎ የሚያስነሱ በርካታ ነገሮች አሉ። ዘመን የማይሽራቸው የሥነ ጽሑፍ ሥራዎቻቸው፣ በዲፕሎማሲው መስክ ያደረጉት አስተዋጽኦ፣ የአርበኝነት ተጋድሏቸውና ትምህርትን ለማዘመን የወሰዷቸው እርምጃዎች ሌሎችም ሊጠቀሱ ይችላሉ። አሁን ላይ ደግሞ ስማቸውን ከእውቀት ከመልካም ሐሳብና ግዙፍ ፊልም ጋር የሚያቀናጅ ሥራ ተጀምሯል። አዲስ አለማየሁ አካዳሚ ይሰኛል። በአማራ ክልል ደብረ ማርቆስ ከተማ ላይ የተቋቋመ በሙከራ አገልግሎት ላይ የሚገኝ አዳሪ ትምህርት ቤት ነው። ዛሬ ስለ ትምህርት ቤቱ ግብና ትምህርት ቤቱን ለመደገፍ እየተደረጉ ስለሚገኙ ርብርቦች ከሶስት እንግዶች ጋር እንወያያለን። በየጣልቃው እሳቸውን የሚያስታውሱ አዝናኝ አፍታዎችም ይደመጣሉ። ሙሉ ግንባታው ሲጠናቀቅ 1600 ተማሪዎችን ለመቀበል የተሰናዳው ትምህርት ቤት የቦርድ ሰብሳቢው የቀድሞው የኢትዮጵያ ትምህርት ሚኒስትር አሁንም በከፍተኛ የመንግስት ኃላፊነት ላይ የሚገኙት ዶክተር ስንታየው ወልደ ሚካኤል አንደኛው እንግዳይ ናቸው። ከአዲስ አበባ በሰሜን አሜሪካ ትምህርት ቤቱን ለማጠናከር የተቋቋመው ድጋፍ ሰጪ ቡድን ሰብሳቢ ወይዘሮ ሙሉመቤት ቸኩሩ ሁነኛው ሁለተኛው እንግዳይ ናቸው። ከዋሽንግተን ዲሲ ይቀላቀሉናል። በሰሜን አሜሪካ የሚገኘውን የድጋፍ ቡድን አባልና ሐሳብ አመንጭ የሆኑት አቶ መንግስቱ ሞት ባይኖር ከካሊፎርኒያ ሶስተኛው እንግዳችን ናቸው። ሁሉንም በአድማጮች ስም አመሰግናለሁ። የምንጀምረው ከዶክተር ስንታየው ወልደ ሚካኤል ነው። በተለያዩ የመንግስት ኃላፊነቶች ውስጥ ሲሰሩ የሰነበቱት ዶክተር ስንታየው አሁን ላይ ደግሞ የአዲስ አለማየሁ አካዳሚን ዓላማ ለመቀላቀል የወሰኑበትን ምክንያት ከሚያስረዱበት ውይይታችን ይጀምራል።
በሀገራችን መጪ እድል ላይ ከፍተኛ ወሳኝነት እድል ካላቸው ውስጥ አሁንም በእኔ ትልቁ እምነት ትምህርትና ቴክኖሎጂ ነው። ትምህርት ለሰዎች እውቀትና ክህሎት ከመስጠቱ ባሻገር ቀጥሎም ቴክኖሎጂን ለማፍለቅ ቴክኖሎጂን ተቀብሎ ደግሞ ተግባራዊ ለማድረግ የሚያስችል ነው። ስለዚህ በሀገራችን ውስጥ የሀገራችን ሕዝብ ወደ ተሻለ ደረጃ ለመሸጋገር በትምህርት በኩል የበለጠ መስራት ጠቀሜታ እንደሚኖረው በማመን ነው። በመጀመሪያ ደረጃ ይህንን ሀሳብ አቶ ባንት አምላክ ሀሳቡን አመንጭተው ደብረ ማርቆስ ከተማ ከተንቀሳቀሰ በኋላ ወደ አዲስ አበባ መጥቶ ሀሳቡን በሚያማክሩኝ ወቅት አብራቸው ለመስራት ፈቃደኛነትን የገለጽኩት በሂደት ቦርዱ እንደገና ሲደራጅ ነው ወደ ሰብሳቢነት የመጣሁት። ግን መሰረታዊ ሀሳቡ ትምህርትን በዚህ መልክ መስጠቱ ሀገራችንን ይቀይራል በሚል ደረጃ ነው። በተለይም ደግሞ የትምህርት ስርዓትን የበለጠ ከፍ ለማድረግ በአዳሪ ትምህርት ቤት በኩል የሚሰጠው እና ምርጥ ችሎታ ያላቸው እና የተሻለ ችሎታ ያላቸውን በዚህ በኩል ማሰባሰብ ለወደፊት ለሀገራችን ከፍተኛ ጥቅም ይሰጣል። ለአካባቢው ህዝብ ማለትም ለጎጃም አካባቢ ህዝብ ደግሞ ይህንን እንጠቀም ይሰጣል የሚለውን መነሻ በማድረግ ነው ይሄንን ግሩፕ የተቀላቀሉ።
በስማቸው አካዳሚ የተመሰረተላቸው ዶክተር ሀዲስ አለማየሁን እስቲ በአጭሩ ለአድማጮች እናስታውስ። ለኢትዮጵያ ምን አይነት አበርክቶት ነበራቸው? በሳቸው ስም አካዳሚ መከፈቱስ ፋይዳው ምንድን ነው የሚለውን የምንነጋገር። ዶክተር ሳንታየው እዚህ ላይ ሀሳብ ስማና ወደ አቶ መንግስቱ ሞት ባይኖር እሻግራለሁ።
አቶ ሀዲስ አለማየሁ የአንድ አካባቢ ተወላጅና ለአንድ አካባቢ ብቻ ያበረከቱ ሳይሆን ዓለም አቀፋዊም አህጉራዊም እንደዚህም ኢትዮጵያዊ የሆኑ ባለብዙ ዘርፍ አበርክቶ ያላቸው ናቸው። አዲስ አለማየሁ በኢትዮጵያ ውስጥ ይሰጡ ከነበሩት አማራዊ ቤተ ክህነት ትምህርትን ያዳበሩ፣ እንደዚሁም ቀጥሎ በመምህርነት ያገለገሉ፣ አርበኛ ሆነው የሰሩ ዲፕሎማት፣ ጸሐፊም ናቸው። እነዚህን አራት ነገሮችን አያይዘን ስንመለከታቸው ባለብዙ ዘርፍና ግን ዋነኛ ማጠንጠናቸው ትምህርት ላይ የነበሩ እንደሆነ በመመልከት ለህብረተሰቡ ማለትም ለአካባቢ ለሀገራችን አርያ ስለሆኑ አንደኛ ስማቸው ማስታወሱ ከፍተኛ አስተዋጽኦ አለው። ሁለተኛ አዲሱን ትውልድ ከነበረው ካለፈው ትውልድ ጋራ ለማገናኘት መሰረታዊና ዋነኛ ሰው በመሆናቸው በእሳቸው ስም ተሰይሟል። በሶስተኛ ደረጃ ላይ በእሳቸው ስም ማድረግ አዲሱን ትውልድ በተለይም ትምህርት ቤት ውስጥ የሚገባውን ሰው ለማነቃቃትና የእሳቸውን አርያ ተከትለው እንዲሄዱ ለማስቻል ከፍተኛ እንዳለው በማመን ነው እሳቸው ስም እንዲሰየም የተወሰነው።
በጣም አመሰግናለሁ። አቶ መንግስቱ የሚጨምሩት ካለ?
አመሰግናለሁኝ ዶክተር ስንታየሁ እንዳቀረበው እኒህ ኢትዮጵያዊ ከ1936 ጀምረው ነው የውጭ ጉዳይ ሚኒስተርነት ሰራተኛ ሆነው ከ1966 ድረስ ከትምህርት ሚኒስተርነት እንዲሁም ሴናተር ሆነው ሲያገለግሉ የነበር በስነ ጽሁፍ፣ በአርበኝነት፣ በዲፕሎማት፣ በሚኒስተርነት በተለያዩ የሙያ ዘርፎች ላይ ትልቅ የሆነ አስተዋጽኦ ያደረጉ ኢትዮጵያዊ ምሁር ነበሩ። ስለዚህ በሳቸው ስብዕና ታቸውን የሚመስል ትውልድ ለመቅረጽና ለማፍራት የእርሳቸውን ስያሜ ተጠቅመን ለመስራት ነው እያከተልን።
እጅግ በጣም አመሰግናለሁ። ወይዘሮ ሙሉም ቤት ወደ እርስዎ ልምጣ። በሰሜን አሜሪካ የአካዳሚው ቦርድ ሰብሳቢ ኖት፣ ዲያስፖራው በዚህ ሰዓት በተለያዩ ትኩረቱን በሚነጥቁ ጉዳዮች እንደመያዙ የጥረታችሁን ግብ ተመልክቶ እንዲያግዛችሁ ምን አይነት የተለዩ ብልሃቶችን ለመጠቀም አስባችኋል? እየሞከራችሁስ ነው?
ይህንን ትምህርት ቤት ራዕይ ከኢትዮጵያ መንጭቶ ይህንን በተመለከተ ኢትዮጵያውያንና ኢትዮጵያ ወዳጆች የሆኑት በተለይም የአካባቢ ተወላጆች የሆኑት ይህንን ስራ እንድታግዙ ብለው በጠየቁት መሰረት በአቶ መንግስቱ ቀደም ብለህ እንደጠቀስከው የሀሳብ አመንጪ ያሉ ጥቂት የአካባቢ ተወላጅ የሆኑ ኢትዮጵያውያንን በማሰባሰብ መጀመሪያ ምን ማድረግ አለብን፣ እንዴትስ አድርገን ነው ይህንን አላማ የሚደግፉ የአካባቢ ተወላጆችን እንዲሁም ደግሞ ሌሎች ኢትዮጵያውያን ወዳጆቻችንን የኢትዮጵያ ወዳጆች የሆኑትን የምናሰባስብ ብለን የአስተባባሪ ኮሚቴ አቋቁመን በኋላ ደግሞ የባለድርሻ አካላት ይሆናሉ ብለን ያሰብናቸውን ባለንበት በግላችንም ሆነ በተለያዩ ስራዎችን የምናውቃቸውን ሰዎች የዓላማውን በማስረዳት እንዲቀላቀሉን አድርገን በመጀመሪያ በሐምሌ ወር እንደ አውሮፓ አቆጣጠር በጁላይ 2020 የባለድርሻዎች ጉባኤ አካሂደን ከሰባ በላይ የሚሆኑ ዓላማውን የተቀላቀሉ የባለድርሻዎችን ለማግኘት በቅተናል። ከዚያ በኋላ ደግሞ እነዚያን ባለድርሻዎች ይህንን ዓላማ ተቀብለው ሌሎቹን የሚያውቋቸውን በአካባቢው ያሉትን እንዲያስተባብሩ የግንዛቤ ማስጨበጫ እንዲሰጡ አድርገን አባላትን መመዝገብና ማደራጀት ነው የጀመርነው ከሐምሌ ወር አንስተን። እስከ ዛሬ ድረስ ከ95 በላይ የሆኑ በትምህርት ልቀት ራሳቸውን ያደራጁ እንዲሁም ደግሞ ዓላማውን ለመደገፍ የቆሙ ግለሰቦችን አግኝተናል። ባለፈው ጳጉሜ አንድ ቀን እንግዲህ ይህንን ስራ ለመስራት በዚህ ሀገር በሰሜን አሜሪካ መንግስታዊ ያልሆነ ድርጅት አቋቁመን በህጋዊ መንገድ ተቋቁሞ ያን ዓላማውን ለማሳለጥ ገንዘብም ሆነ የማቴሪያል ድጋፍ ማሰባሰብ ቴክኒክ በቴክኖሎጂ ለመደገፍ እንድንደራጅ ለማድረግ ድርጅቱን ለማቋቋም የሚያስፈልገንን የድርጅቱን የመተዳደሪያ ደንብ እንዲሁም ደግሞ የድርጅቱን የቦርድ አባላት ሊመሩ የሚችሉ ሰዎችን መርጠን ድርጅቱን በይፋ መስርተናል። ከዚህ በኋላ እንግዲህ ይህንን የመሰረተውን ድርጅት ወደ ህጋዊነት ለማድረግ የሚቀጥለው ተግባር የሚሆነው እንግዲህ በሀገሪቱ ህግ ደንብ መሰረት ድርጅቱን ማስመዝገብ እንዲሁም ጎን ለጎን ደግሞ ዓላማውን በይበልጥ ማስተዋወቅ። እነዚህ ደግሞ 95 በላይ የሆኑ ሰዎች አሁን የተመዘገቡት ለድርጅቱ እያንዳንዳቸው እንደ አምባሳደር ሆነው ግንዛቤ የማስጨበጥ ስራ እንዲሰሩ እና ዓላማውን እንዲያስተዋውቁ ሌሎቹንም ይህንን ዓላማ እንዲቀላቀሉ ይህንን ስራ እንዲሰሩ ጥሪ አቅርበን የተለያየ ነው።
ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። ከእንግዶቻችን ጋር የጀመርነው ውይይት ይቀጥላል። ከዚያ በፊት ግን ዶክተር ሐዲስ አለማየሁ በ1994 የኢትዮጵያ ዓመተ ምሕረት ፊት ለፊት በተባለ የቴሌቪዥን ትርኢት ላይ ቀርበው በአንጋፋው ከያኔ ሃይማኖት ዓለሙ ከተጠየቁት ጥያቄዎች አንዱ ዶክተር ሐዲስ አለማየሁ ከባለቤታቸው ወይዘሮ ክበበ ፀሐይ ጋር የነበራቸው ፍቅር ፍቅር እስከ መቃብር የተሰኘው መጽሐፍ ለመጻፉ አስተዋጽኦ አድርጎ እንደው የሚጠይቅ ነበረ። የእሳቸውን መልስ እንሆ።
ይህንን መጽሐፍ ስጽፍ የኔን ፍቅር ለእሷ የነበረኝን ፍቅር በመመልከት ብቻ አይደለም የጻፍኩት። እንደ እኔ ሚስት ያሏቸውም ሚስት ሳይኖሯቸው በውጭ ወዳጆች ያሏቸውም ፍቅር ሲያጋጥማቸው ምን እንደሚሰማቸው የሚናገሩትን የሚያደርጉትን እኔ ከማደርገውና ከምናገረው ጋር ተመሳሳይ ሆኖ ስላገኘሁት ይሄ እንግዲህ በተዋዳጆች ሁሉ የሚፈጠር ነገር ነው ብዬ ጠቅላላ መሆኑን ስለተረዳሁ በዚሁ መንፈስ ነው ፍቅር እስከ መቃብርን የጻፍሁት እንጂ ለእኔ በተሰማኝ ብቻ አይደለም። የሌሎችም ስሜትና አድርጎትም ሲናገሩት ሲያደርጉት ስለተመለከቱ ይሄ እንግዲህ የጠቅላላ ነው ይያምኘ በዚያ መሰረት ነው ጻፍኩት።
ተመልሰናል። ከአሜሪካ ድምፅ ጋቢና መዝናኛ ነው እያዳመጣችሁ የምትገኙት። በታዋቂው የሥነ ጽሑፍ ሰው ሐዲስ ዓለማየሁ ስም ስለተሰየመው አካዳሚና ተያያዥ ጉዳዮች እየተወያየን ነው። ዶክተር ስንታየሁ ወልደ ሚካኤል፣ ወይዘሮ ሙሉመቤት ቸኮልና አቶ መንግስቱ ሞት ባይኖር ሐሳባቸውን እያጋሩኝ ይገኛሉ። አቶ መንግስቱ፣ እንግዲህ እርሶም እንደሚያውቁት የዚህ ትምህርት ቤት መቀመጫ ደብረ ማርቆስ ከተማ ላይ ቢሆንም ትምህርት በተፈጥሮው ጠቀሜታው ለአንድ አካባቢና ለአንድ ሀገር የሚወሰን አይደለም፣ ድንበር ተሻጋሪ ነው። በመሆኑም ከሌሎች አካባቢዎች የመጡ ግለሰቦች በዚህ አካዳሚ ስራ ላይ የራሳቸውን በጎ አስተዋጽኦ እንዲያበረክቱ ምን እየተደረገ ነው?
አመሰግናለሁኝ ሀብታሙ። ቀደም ብሎ ዶክተር ስንታየሁ እንደገለጸው ትምህርት እንግዲህ ለችግሮቻቸው ሁሉ ዋና መፍቻ ነው ብለን ነው የምናምነው። እንዲሁም ዘመናዊ ትምህርትን የሀገራችን እድገት በሚውልበት አግባብ ወሳኝ ስራ መስራት ያስፈልጋል ብለን እናምናለን። ይህ ትምህርት ቤት እንደ ሞዴል ትምህርት ቤት ሆኖ በማቋቋም ለሌሎችም አርአያ እንዲሆንና በተለይ ደግሞ የምንጠብቀው በክሪቲካል ቲንከርስ በአመክንዮ የሚያስቡ ፕሮብሌም ሶልቭ ሊያደርጉ የሚችሉ ችግር ፈቺዎች፣ ከሌሎች ጋር ተባብረው ሊሰሩ የሚችሉ በተለይ በጣም ጥሩ ኮሚኒኬሽን ስኪል ያላቸውና ለሙያው ስነ ምግባር ያለውን ዲሲፕሊን የሆነ በስነ ምግባር የታነጸ ትውልድ ይገነባል ብለን ነው የምናስበው። ይህ ሞዴል ትምህርት ቤት ነው። ይህ ሞዴል ትምህርት ቤት ለየትኛውም ቦታ ላይ ማንኛውም አገልግሎት እንዲሰጥ፣ ማንኛውም ማህበረሰብ ደግሞ በአካባቢው በመሄድ እርዳታ እንዲያደርግ ኦፕን የተደረገ ነው። ነገር ግን ነገ ከነገ በኋላ ወንድሜ ዶክተር ስንታየሁ የሚጨምርበታል፣ ይህንን ተመርኩዞ ሌሎችም ተመሳሳይ ትምህርት ቤቶች እንዲከፍቱ ማህበረሰቡም በአንድ እንደ ፕሮጀክት ነው የተነሳው እንጂ ከዚህ በላይ የተለዩ ፕሮጀክቶችን ተጨማሪ አካባቢው ላይም በኢትዮጵያም ሰፋ ያለ ስራዎችን ይሰራል ብለን ነው አላማ ይዘን የተነሳ ነው።
አመሰግናለሁ። ወደ ዶክተር ስንታየሁ ወልደ ሚካኤል ልመለስ። ስለ አካዳሚው ምስረታ በሚያትተው ብሮሸር ላይ አካዳሚው ሀገር በቀል የትምህርት ካሪክለም ለመጠቀም እቅድ እንዳለው ይናገራል። በዓለም ተወዳዳሪ የሆነ የአመራር አካልም እንዲኖረው እንደሚደረግም ያትታል። ብዙ ጊዜ ካሪክለምን በተመለከተ ከሚቀርቡ ሙግቶች አንዱ በሀገር በቀል ካሪክለሞች ዓለም አቀፍ ተወዳዳሪ መሆን ይቻላል ወይ የሚለው ነው። የሐዲስ ዓለማየሁ አካዳሚ ይህን ሊያሳካ የሚችለውስ እንዴት ነው ብለው ያስባሉ?
አመሰግናለሁ ሀብታሙ። በመሰረቱ እንግዲህ በአሁን ባለንበት ግሎባላይዜሽን ዘመን ውስጥ እውቀት ከመጠን በላይ ዓለም አቀፋዊ ይዘት እያለው እንደመጣ ይታወቃል። ይሄ ዓለም አቀፋዊ ይዘት ያለው እውቀት ምንጩ ቤዚካሊ ከተወሰነ አካባቢ እንደሆነ ይታወቃል እና ከተወሰነ አካባቢ የተነሳው ነው ወደ ሌሎች ሀገሮች ኢምፖርትድ እየሆነ የገባው። ነገር ግን ይሄ ለዚህ ዓለም አቀፍ እውቀት ላይ የተለያየ አስተዋጽኦ እና ተደብቀው የቀሩ እውቀቶች፣ ልምዶች እንዳሉ ደግሞ በአግባቡ መገንዘብ ያስፈልጋል። በዚህ ረገድ ላይ የኢትዮጵያን እንዳንድ መሰረታዊ መነሻ አድርገን ብናየው ኢትዮጵያ ለሲቪላይዜሽን ከፍተኛ አስተዋጽኦ እያደረገች ነው። ለዚህ ለሲቪላይዜሽን አስተዋጽኦ ያደረገች ነው ሲባል እንደዚሁ ተነስቶ ሳይሆን ትምህርት ነበረ ማለት ነው። ከፍተኛ ልምድ አለ፣ እውቀት አለ። እነዚህ ኢትዮጵያ ውስጥ የተካበቱ ልምዶች ባሉበት መክነው እንዳይቀሩ ለሚቀጥለው ትውልድና ከዓለም ትምህርት ጋር የሚያገናኝ ነገር ያስፈልገዋል። ሊያገናኝ የሚችለው ደግሞ አንዱና ዋነኛው ትምህርት ነው። ስለዚህ በዚህ ትምህርት ውስጥ ከዚህ ቀደም የነበሩ ያልተጠቀሱ ያልገቡ ነገሮችን ልናስገባበት የምንችለው አንደኛው መሰረታዊ ነገር ከዚህ ቀደም የነበሩን እውቀቶች፣ ተለምዶች፣ ተሞክሮች የተጻፉት በግዕዝ ቋንቋ ነው። ይሄ በግዕዝ ቋንቋ የተጻፉት እውቀቶቻችንን አንደኛ አዲሱ ትውልድ እንዲሸጋገር እንዲያውቃቸው ለማድረግ የግዕዝን እውቀት መረዳት እና ማወቅ አለበት። ይህንን አውቀው ነው የነበሩትን እውቀቶች ሊረዳ እና ከዚህኛው ጋር ሊያገናኛቸው የሚችል። ይህንን እውቀቱን ካወቀ በኋላ ግን ከአዲሱ ትውልድ ጋራና ዓለም አቀፍ ካለው እውቀት ጋራ አጣጥሞና ዋህዶ ሊያውቀው ይችላል። ስለዚህ አንደኛው የምንጠቀምበት እና ዋነኛው ስም ግዕዝን እንደ ትምህርት በመስጠት የነበሩትን እውቀቶች ሊያውቃቸው ሊረዳቸው አትችሎ ከነዚህ ጋር ኮኔክት ማድረግ እንደ ቤዚክ የመሸጋገሪያ ነው። ይህን መሰረት አድርገው ግን ወደ ላይ ከፍ በሚደልበት ጊዜ የሌሎችን እውቀት ዘርፎች በተለይ በግዕዝ የተቀመጡትን ህብረተሰቡን እንዲያውቅ ያደርጋል። የህብረተሰቡ አኗኗር ተረድቶም ከችግሩ ጋራ መፍቻ የሚሆን ነገር ያዳብራል ነው። ስለዚህ የመጀመሪያው መነሻ የግዕዝ ትምህርትን እንደዚህ ትምህርት ውስጥ ይሰጣል። ሌሎችም ከዚህ ጋር ተያይዘው የሚገኙ ነባር ወቃቶች ካሉ አብረው ኢንተግሬትድ እንዲደረጉ ይደረጋል ነው የምናስበው። ስለዚህ መጀመሪያ ያለን እናከብራለን፣ ዓለም አቀፍ ግሎባል ድሪ የሆነው ወርልድ እንቀበላለን እና ይህን ግን ኮኔክት አድርገው ከኛ ጋር አጠቅሞ እና ዋህዶ ተግባራዊ ማድረግ ይገባዋል የሚል መሰረታዊ አስተሳሰብ መነሻ በማድረግ ነው ይህንን የካሪክለም እድገትን እና ማበልጸግን የምንጠቀምበት።
አመሰግናለሁ ዶክተር ስንታየው። ወደ ወይዘሮ ሙልመቤት ልምጣ። እርስዎ እንደሚያውቁት ሴትን ልጅ ማስተማር ሀገር ማስተማር ነው የሚባል ንግግር አለ። ይህ አካዳሚ በጊዜያዊነት የተቀበላቸው ሴቶች ቁጥር ስንት እንደሆነ ባላውቅም ልዩ አቅም ላላቸው ሴቶች የትምህርት እድልን ለመፍጠር ምን ያክል እየሰራ ነው? እርስዎን የመሰሉ በዚህ በዩናይትድ ስቴትስ የሚኖሩ የምዕራቡ ዓለም ስርዓት ለሴቶች የሚሰጠውን ከፍተኛ ቦታ የሚመለከቱ ትውልድ ኢትዮጵያንስ ሴቶችን የተመለከቱ መልካም ልምዶችን ለማጋራት ምን ያክል ዝግጁ ናቸው? ምን ሳስባቸው?
አመሰግናለሁ ሀብታሙ። አሁን እንደሚታወቀው ትምህርት ቤቱ በፓይለት ደረጃ 60 ተማሪዎችን ብቻ ነው ተቀብሎ እያስተማረ ያለው የትምህርት ቤቱ ዋና ህንፃ እስከሚሰራ ድረስ። በዚህ ቁጥር ውስጥ በጣም ጥቂት ሴቶች ተማሪዎች ናቸው ለጊዜው ያሉት፣ በቂ ተማሪዎችም አይደሉም። አይ ቲንክ ካልተሳሳትኩ ዶክተር ስንታየው ሊያርመኝ ይችላል፣ 7 ብቻ ይመስለኛል በአሁኑ ላይ ያሉት። ይሄ እንግዲህ የሚያመለክተው አንደኛ ሴቶች ያላቸው የትምህርት ተሳትፎ እያደገ የመጣ ቢሆንም ባለፉት ዓመታት ኢትዮጵያ ውስጥ ከፍተኛ ደረጃ ላይ ከፍተኛ ምርታን አሳይቷል። ነገር ግን ትምህርት ቤት ከገቡ በኋላ አንደኛ ደረጃን ትምህርት ቤት ሳያጠናቀቁ የሚያቋርጡት ሴቶች ብዛት በጣም ከፍተኛ ነው። ከዚያ ደግሞ ከአንደኛ ደረጃ አልፎ ወደ ሁለተኛ ደረጃ ሲሄዱ ደግሞ ቁጥራቸው በጣም እየቀነሰ ከዚያም ወደ ኮሌጅ ሲሄዱ በጣም አነስተኛ እየሆነ ይመጣል። የተለያዩ ተግዳሮቶች ሴቶችን በትምህርታቸው ውስጥ እንዳይቆዩ የሚያደርጉ አሉ። አንዱ በባህላችን ያለው የወንዶችን ለትምህርት ቅድሚያ ለወንዶች መስጠት በባህላችን ያለ ልማድ አለ። እየተለወጠ የመጣ ቢሆንም እስከዛሬ ድረስ እሱ ልማድ እንዳለ ነው እና ልጆች ሴቶች ልጆች ቤታቸው እንዲቀሩ ይደረጋሉ። ሌላው ደግሞ የቤት ውስጥ ጫና፣ የስራ ጫናም ስላለባቸው ሴቶች ልጆች ትምህርታቸው በትክክል እንዲሰሩ አይሆንም። ያለ ጋብቻም አንዱ ሌላው ጫና ነው። ይሄ ደግሞ በተለይም በኛ አካባቢ በጎጃም በትልቅ ተጽዕኖ የሚያደርስ ባህል እንደሆነ እየቀረ ቢሆንም አሁንም ትልቅ ችግር የሆነ ነው። በርቀት ምክንያት ደግሞ ወላጆች ሴቶች ልጆቻቸውን ለትምህርት አድገው እንኳ በአካባቢያቸው ትምህርት ሳይኖር ሊሄዱ አለመቻላቸው አንዱ ትልቅ ምክንያቱም ይጎዳሉ፣ ለተለያየ ጥቃት የተጋለጡ ይሆናሉ በማለት ወላጆች ሴቶች ልጆቻቸውን እርቀው እንዲሄዱ አደር። ስለዚህ በዚህ ሁሉ ምክንያት እነዚህ ሴቶች ልጆች አሁን ያለን ቁጥር ትንሽ መሆኑን እኔ የሚያመለክት የሚመስለኝ ይህን አይነት ጫና እየተደረገባቸው ችሎታ ያላቸው ሴቶችም እዚህ ደረጃ ለመድረስ እድሉ እንደማይኖራቸው እና ትልቅ ድጋፍ እንደሚገባቸው ነው። በዚህ የተነሳ እንግዲህ እኛም እዚህ ያለነው ከዚህም ልምድ በመቅሰም የሀገሪቷን ፖሊሲ የሴቶችን ትምህርት ያበረታታል፣ ነገር ግን ተግባራዊነቱን ነው መደገፍ ያለብን እና ሴቶችን ልጆች እንዴት አድርገን ደግፈን የተሻለ የትምህርት ተሳትፎ እንዲኖራቸው ማድረግ የተሻለ ያላቸውን እምቅ ችሎታ ሊያበለጽጉበት የሚችሉበትን መንገድ እንዴት እንከፍታለን የሚለው ነው። በዚህ አጋጣሚ ይሄ አዳሪ ትምህርት ቤት አንዱንም ደግሞ ችግር ሊቀርፍ የሚችለው እንደዚሁ ሴቶች በርቀት ምክንያት ወላጆቻቸውን ተለይተው መሄድ እንዳይችሉ ስጋት ያለባቸው የወላጆቹን ስጋት ይቀንሳል ብለን እናስባለን። ስለዚህም ይሄ በተለይ በሰሜን አሜሪካ ያለው ቲም ከኢትዮጵያ ካለው ጋራ በመተባበር አንድም የምንሰራው የሴቶችን ተሳትፎ እንዴት አድርገን ማዳበር እንችላለን፣ ወደፊት ትምህርት ቤቱ ተከፍቶ ብዙ ተማሪዎችን መቀበል ሲችል በተቻለ ሲሆን በኩል ደረጃ የሴቶችና የወንዶች ተሳትፎ እኩል የሚሆንበት ሳይሆን ደግሞ በየጊዜው እያደገ እዚያ ደረጃ እንዴት እንደርሳለን የሚለውን እየተመካከልን እኛም የቴክኒክ እገዛ እያደረግን ከልምዳችንም ያለንን እያካፈልን አብረን እንሰራለን ብለን ነው የምናስበው።
ጋቢና መዝናኛ ይቀጥላል። አሁን ላይ ደግሞ ፍቅር እስከ መቃብር ከተሰኘው የዶክተር ሐዲስ አለማየሁ ዘመናዊ ሽሬ ስነ ጽሑፍ በረከት ውስጥ ከተካተቱ ተማሪን የሚመለከቱ ማህበረሰባዊ ስነ ቃሎች የተወሰኑትን ሰምተን እንመለስ። ባንጋፋው ከያኔ ወጋየሁ ንጋቱ የተነበበ ነው።
ስታድሽ መር ግጥም ቶሎ የማያዝና ያለመርሳት ችሎቷ በጣም የሚያስገርም ነበር። በዛብህ ስታድሽ ብዙ ጊዜ አንገቱን እየያዘች ስለተማሪ ከተገጠሙት ግጥሞች በዜማ እየመላለሰች የምትዘፍናቸው ትዝ አሉትና ብቻውን እንደተቀመጠ የቅርታ ፈገግታ ፈገግ አለ። ፍቅርማ ማን ያውቃል ከተማሪ በቀር ዱላ ሲያነሱበት ሆዶ ባይሸበር ዱላ ሲያነሱበት ባይሆን ኖሮ ፈሪ እሰጥለት ነበር ነፍሴን ለተማሪ። ተማሪ አትወደዱ ሴቶች ልንገራችሁ ድምጽ የሰማ እንደሆን ባንድተኝታችሁ ልባችሁን ይዞ እንዳይጠፋባችሁ። ጾም ስግደቱን ፈራሁ ለቄስ እንዳልነግር ለእናንተ ልናገር ስሙኝ ወይዛዝር የደረሰብኝን ፍቅር አምሮኝ ስዞር ከሜ ጎረቤቴ በቅርቤ ሲኖር ደበሎን ለብሶ ሳየው ባሻገር ደግ የመሰለኝ ከፋፋ ጎፈር ክስ እያልኩ ከፊቴ አበራው ነበር። መቼም አንዳንድ ቀን መሳሳት አይቀር አንድ ሌት ተስቶኝ አበሬው ባድር አገኘሁት ሆኖ እንደ ማራረቄ ፍቅሩ የሚያፈቅር።
አቶ መንግስቱ እንግዲህ የየቀን ጉጉቶን ስለማይ ሟርተኛ እንዳይሉኝ እንጂ የተወሰኑ ስጋቶችን የሚመለከቱ ጥያቄዎችን እንዳነሳ ይፈቀድልኝ። መሰል ስራዎች የየለት ክትትልና የማያቋርጥ የገንዘብም የጉልበትም መዋጮ የሚጠይቁ ስራዎች ይመስሉኛል። ተማሪዎችን ባደራ ተቀብሎ ለአመታት ባዳሪነት አስተምሮ ለቁም ነገር ማብቃት ከአመት አመት እንዲሸጋገር የመጠባበቂያ እቅዶች የሚያስፈልጉ ይመስለኛል። ክፉ ቀን ቢመጣ ቀን የሚሻገርበትን መላ የመፈለጉንስ ነገር እንዴት እያስተናግዳችሁ ነው?
አመሰግናለሁኝ ሀብታሙ። እንግዲህ ቅድም ያልኩትን ትውልድ ለማውጣት በተለይ በአመክንዮ የሚያስብ ከሌሎች ጋር ተግባብቶ ተባብሮ መስራት የሚችል ፕሮብሌም ሶልቨር፣ በጣም ኤክሰለንት የሆነ ኮሚኒኬተር፣ በቋንቋቸው ራሳቸውን መግለጽ የሚችሉ ትውልድ መግለጽ፣ ለሙያቸውም ዲሲፕሊን የሚሆኑ ትውልድ ማፍራት ነው ብለናል እና ይህንን ለመስራት በተለይ እዚህ በሰሜን አሜሪካ የተቋቋመ ነው ሁሉንም አካባቢውን ኦፕሬሽኑን የሚመራ ገብረ ሀገር ያለው ሀገር ቤት ያለው ቦርድ ቢሆንም ወይም ጽህፈት ቤት፣ በእኛ በኩል ግን አሁን ያነሳቸውን ችግሮች ለመቅረፍ በዋናነት በሶስት ኤሪያዎች ላይ ፈንድ ሬዚንግ በማድረግ እና ከፈንድ ሬዚንግ በበለጠም ሰስተነብል ቢዝነስ ሰስተነብሊቲ አይዲያዎችን እና ከውጭ ሀገር ወደ አገር ቤት ሊገቡ የሚችሉ እርዳታዎችን አይዲያዎችን ጀነሬት በማድረግ እዛ ላይ ነው ትልቅ ትኩረት ሰጠን። ትልልቅ ኮርፖሬቶች ጋር በመስራት ሰስተነብል እንዲሆን አንድ ሀሳብ እናቀርባለን እንሰራለን ብለን ተነስተናል። እንዲሁም ቅድም ያልኩትን ውጤት ለማግኘት ካሪኩለም ዲቨሎፕመንቱ ላይ እንዲሁም ደሊቨሪው ለየት ባለመንገድ ተጓዳኝ የሆኑ ቅድም የተጠቀሱትን ስለ ሀገራችን ታሪክ፣ ስለ ሐዲስ ዓለማየሁ ስለሳቸው ስራ፣ የተለያዩ ቋንቋዎችን ተጨማሪ ትምህርቶች እንዲሁም ቴክኖሎጂ ላይ እንዲወስዱ አድርጎ የተጠበቀውን ውጤት እንዲያመጡ ማድረግ ነው። ሌላውም ደግሞ ኤጁኬሽናል ሊደርሺፕ ላይ በተለይ ከዚህ ሀገር በምዕራቡ ዓለም ላይ የሚኖሩ በትምህርት ላይ የተሰሩ የነበሩ ሰዎች እነዚህ አስተዋጽኦ በእውቀታቸው በገንዘባቸውም ሂደው አብረው እርዳታ እንዲያደርጉ ማድረግ ነው እና በዋናነት ቅድም የጠቀስከውን ችግር ለመፍታት ነው በተለይ የበኩላችንን አስተዋጽኦ እንድናደርግ በፈንድ ሬዚንግ ብቻ ሳይሆን ፕሮጀክቱ ሰስተነብል ሆኖ ሊቀጥል በሚችልበት መንገድ በተለያዩ መንገዶች እውቀቶችን አሰባስበን አብረን ከዋናው ከአዲስ አበባ ከሚገኘው ጋራ ሀሳቦችን አመንጭተን ሰስተነብል እንዲሆን ያደርጉ የሚችሉ ስትራቴጂዎችን አብረን እንለቃለን ብለን ነው የተደራጀ ነው።
በጣም አመሰግናለሁ። ወደ ውይይታችን ማብቂያ የመጣን ነው። ይህ አካዳሚ በሀገርም በዓለም አቀፍ ደረጃም ስሙ የሚነሳ ይሆን ዘንድ እድል የተጠሙ ተማሪዎችን ህይወት የሚቀይር ይሆንም ዘንድ መደረግ ስለሚገባቸው መታሰብ ስለሚገባቸው ጉዳዮች የማጠቃላይ ሀሳባችሁን ልስማ። ከዶክተር ስንታየ ወልደ ሚካኤል ልጀምር።
እጅግ አመሰግናለሁ ይሄ እድል ስለተሰጠን ሀብታሙ። እንግዲህ እንደዚህ አይነት ትምህርት ቤቶች በተለያየ አካል ይሰጣሉ። መንግስት ትምህርት ቤት ሰጥቶ ትምህርት ይሰጣል፣ በንግድ ተቋም ያሉ ይሰጣሉ። ይሄ ደግሞ በማህበረሰብ አገልግሎት የሚሰጡ ነገሮች አሉና በዚህ ደረጃ የሚሰጠው ነገር የባለቤትነቱ ዋነኛ ቁርጠኝነት የሚወሰንበት። ስለዚህ ማህበረሰቡ ለዚህ ቁርጠኛ ሆኖ እስከተነሳ ድረስ ይሄ ትምህርት ቤት ቀጣይነት ኖሮ ሲኖረዋል እና ትምህርት የተጠሙትንም እና ለታሰበው ዓላማ የታጩትንም ተማሪዎች ከግብ ያደርሳሉ ልምት ለምንገምት በየደረጃው ያለ ማህበረሰብ እና በየትም ቦታ ይኖር በየትኛውም እድሜ ይኖር ያለውን እውቀት ተሞክሮ ገንዘብ እስከ አስተዋጽኦ እስካደረገ ድረስ በአቅሙ ይሄ ትምህርት ቤት ቀጣይነት ይኖረዋል። በዚህ ስራም የተሰማሩና በቅርብ የሚደግፉት ደግሞ ልክ በተመረጡበት ልክ ድጋፍ የሚያደርጉ ከሆነ ተግባራዊ ይደረጋል ብዬ ነው የምገምት። ለመግለጽ ያህል በአስቸጋሪ ወቅት ላይ ሁሉ አስተዋጽኦ ያደረጉልን ሰዎች፣ እንደዚሁም አካባቢ ህብረተሰብ ሌላውም ከአስተዋጽኦን ካበረከተ ያለምንም ጥርጥር የትምህርት ቤት ትውልድ ተሻጋሪ ትምህርት ቤት ሆኖ የሚቀጥለውን ትውልድም የተሻለ የሚያደርስ እንደሚሆን ባለሙሉ ተስፋ ነኝ። ሁላችንም ለዚህ ዓላማ በጋራ እንስራ የሚል መልእክቴን ነው ማስተላልፍ። አመሰግናለሁ። መልካም አዲስ ዓመት ሀብታሙ ላንተም ይሁን። አድማጮችም መልካም አዲስ ዓመት እንዲሆን በግሌ እና በትምህርት ቤቱ ስም ምኞቴን ለመግለጽ እንዲፈቀድልኝ በትህትና ጠይቃለሁ።
እጅግ በጣም አመሰግናለሁ ዶክተር ስንታየው። ወይዘሮ ሙሉመቤት
እሺ፣ አመሰግናለሁ ሀብታሙ። አይ ቲንክ ብዙውን ዶክተር ስንታየው ገልጾታል። ነገር ግን እኛ እዚህ በሰሜን አሜሪካ ይሄንን ተቋቁሞ ይሄንን ስናደራጅ በጣም ትልቅ ተነሳሽነት፣ ትልቅ ፍላጎት ያደረባቸው ሰዎች ናቸው ይሄንን ዓላማ የተቀላቀሉት እና ይሄ በጣም አበረታች ነው የመጀመሪያው። ነገር ግን ዋናው ስራውን ተግባራዊ ማድረግ ነው እና እስካሁን የተቀላቀሉንም ቢሆኑ ወይም ወደፊትም የሚቀላቀሉ ዓላማውን የሚደግፉን ሰዎች ጥሪ ነው የማቀርበው። ይሄ በተለይም እኛ እዚህ የምንኖረው ብዙዎቻችን የነጻ ትምህርት አግኝተን ከመጀመሪያ እስከ መጨረሻ ድረስ ብዙ በህብረተሰባችን ሆነ ሀገራችን ኢንቨስት ያደረገብን ነንና ይሄ ለሀገር የመስጠት እድል ነው እና ዓላማችንን ተቀላቅለው ባላቸው በእውቀት በማቴሪያል በገንዘብም አስተዋጽኦ እንዲያደርጉና ዶክተር ስንታየው እንዳለው ይሄ ትውልድን ተሻጋሪ ጠቀሜታ ያለውን ዓላማ የትምህርት ቤት ዓላማ እና የትውልድን መገንባት ዓላማ እንዲቀላቀሉ ነው ጥሪ የሚያደርገው። እስከ ዛሬ ስላደረጉትም ተሳትፎ በጣም እናመሰግናለን። ወደፊት ደግሞ ብዙ ነው የሚጠበቅብን እና የአሜሪካ ድምፅ ራዲዮም ስለሰጠን እድል እናመሰግናለን። እኔም እንደዚሁ ለመላ ኢትዮጵያውያን መልካም አዲስ ዓመት ለማለት እወዳለሁ። አመሰግናለሁ።
መልካም፣ እጅግ በጣም አመሰግናለሁ። አቶ መንግስቱ የመጨረሻ ሀሳቡን ከእርሶ ልስማ።
አመሰግናለሁኝ። እንግዲህ ከቀደም ብዬ እንደጠቀስኩት በዋናነት ከአገር ቤት ያለው የፕሮጀክቱ አመራሮች እንዲሁም የደብረ ማርቆስ ከተማ ነዋሪዎች ያሳዩት ይህንን ፕሮግራም ተጀምሮ እዚህ ደረጃ እንዲደርስ ያሳዩት ቁርጠኝነት፣ የከተማው አስተዳደር፣ የአካባቢው ባለሀብቶች እንዲሁም በዛው በከተማው የሚገኘው የደብረ ማርቆስ ዩኒቨርሲቲ አመራሮች ያደረጉት አስተዋጽኦ ነው። እኛም እንደ ሞተር ሆነው ግራስሩት ሌቭል ላይ ኮሚኒቲ ትምህርት ቤት ኦንድ የሆነ ስለሆነ ይሄ ነገር አላማው ሊሳካ ይችላል ብለን በሰሜን አሜሪካ ይሄንን ትብብር እያደረግን የምንገኘው። ይህ ደግሞ በህይወት ዘመናችን በዚህ ታላቅ ሰው የተሰየመ ፕሮጀክት ላይ ኢንቮልቭ አድርገን ተሳትፈን ይሄንን አላማ እውን ማድረግ ለሁላችንም አላማው በጣም ኖብል ኮስ ስለሆነ ለሁላችንም ትልቅ የህይወት አጋጣሚ ይፈጥርልናል፣ ለአካባቢያችን ወይም ለኢትዮጵያ ለማገልገል ማለት ነው። በሰሜን አሜሪካ ለሚኖር ለኢትዮጵያን ማህበረሰብ ላስተላለፍ የምፈልገው መልእክት ይህንን ፕሮግራም እንዲሳተፉ ለትውልድ ሊሻገር የሚችል ትውልድን ሊቀርጽ ሊያንጽ የሚችል ተቋም እንዲደግፉ ጥሪ አቀርባለሁኝ። የምንገኘው በአሁኑ ሰዓት ላይ ሀዲስ አለማየሁ አካዳሚ .org የሚል ዌብሳይት ዶሜን ኔም ገዝተናል። ዌብሳይቱ ዲቨሎፕ እየተደረገ ነው። በቅርብ ጊዜ ላውንች አድርገን እንወጣለን። ግን ማንም በዚህ ፕሮግራም ለመሳተፍ ለሚፈልግ ሰው ሊያገኘን የሚችል ኢሜይል አድራሻ አለን። pr@hadisalamayehacademy.org። በጣም እድሉ ስለሰጠ እንዳመሰግናለሁ። ለሁሉም መልካም አዲስ ዓመት እመኛለሁኝ። እግዚአብሔር ይስጥልኝ።
እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። የሐዲስ ዓለማየሁ አዳሪ ትምህርት ቤትን በተመለከተ ሐሳባቸውን ሲያካፍሉን ያመሹትን የአካዳሚውን የቦርድ ሰብሳቢ ዶክተር ስንታየው ወልደ ሚካኤልን፣ የሰሜን አሜሪካ ድጋፍ ሰጪ ቡድን ሰብሳቢና ሐሳብ አመንጭ የሆኑትን ወይዘሮ ሽመቤት ቸኮል ሁነኛውና አቶ መንግስቱ ሞት ባይኖርን በእጅጉ አመሰግናለሁ። የዚህ መሰናዶ አቀናባሪ ኤልያስ አስማረ ነው። አርታኢ ትዝታ ብላቸው፣ እኔ ደግሞ ሀብታሙ ስዩም ነበርኩ። መልካም ምሽት።